ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው ክፍል የሚቀርብላችሁን የሚያዝያ 6 2009 ዓመተ ምህረት የአርብ ስቅለት ዝግጅታችንን ነው። እንደሚታወቀው የያዝነው የ2009 ዓመተ ምህረት አብይ ጾም በመገባደድ ላይ ይገኛል። እነሆ በአሁኑ ወቅት በሕማማት ሳምንት የመጨረሻዎቹ ቀናት ውስጥ እንገኛለን። በዚህም ሳምንት ማገባደጃ ላይ ለክርስትና እምነታችን መሠረት የጣሉና የደህንነታችን ምንጭ የሆኑ 3 ታላላቅ ተግባራት ይከናወናሉ። በትላንትናው ዕለትም በጸሎተ ሐሙስ ቀን ጌታችን ኢየሱስ ክርስቶስ መከራን ከመቀበሉ በፊት እኔ ለእናንተ እንዳደረግሁት እናንተም እንዲሁ እንድታደርጉ ምሳሌ ሰጥቻችኋለሁ የዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ በማለት የትሕትናና የአገልግሎት ምልክት የሆነውን የእግር ማጠብ ሥነ ሥርዓት የፈጸመበት እንዲሁም ሥጋዬን የሚበላና ደሜን የሚጠጣ የዘላለም ሕይወት ያገኛል በማለት ቅዱስ ቁርባንን ለእኛ የሕይወት መብል እንዲሆን የመሠረተበት፣ በተጨማሪም ይህንን ለእኔ መታሰቢያ አድርጉ በማለት እርሱ የጀመረውን የጽድቅ መንገድ ቅዱሳን ሐዋርያቱ ያስቀጥሉ ዘንድ የክህነትን ሥልጣን ለሐዋርያቱ ያስረከበበት ቀን ተከብሮ አልፏል። ይህ የጸሎተ ሐሙስ ቀን በትላንትና ዕለት ማለትም በሚያዝያ 5 2009 ዓ ም በሮም ሀገረ ስብከት ውስጥ የሚገኙ ካህናት፣ ገዳማውያን፣ ገዳማውያት፣ ምዕመናን እንዲሁም መላው የእግዚአብሔር ሕዝብና በጎ ፍቃድ ያላቸው ሁሉ በተገኙበት በርዕሰ ሊቃነ ጳጳሳት ፍራንቼስኮ መሪነት በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ በድምቀት ተከብሮም አልፏል። ቅዱስነታቸው በዕለቱ የእግር ማጠብ ሥነ ሥርዓት በቅዱስ ጴጥሮስ ባዚሊካ ሳይሆን ያከናወኑት የመሥዋዕተ ቅዳሴውን ካሳረጉ በኋላ በሮም አውራጃ ውስጥ በሚገኘው ወደ አንድ ማረሚያ ቤት በመሄድ የሕግ ታራሚዎችን እግር ማጠባቸውም ተገልጿል። በቅዱስ ጴጥሮስ ባዚሊካ በተካሄደው መሥዋዕተ ቅዳሴ ለሚስጥረ ቀንዲል፣ ለሚስጥረ ሜሮንና ለሚስጥረ ጥምቀት አገልግሎት የሚውሉ የወይራ ዘይት ቡራኬ በቅዱስነታቸው መሪነት ተፈጽሟል። በዕለቱም ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙት ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለታሰሩ መፈታትን፣ ለታወሩ ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውንም የጌታ ዓመት እንዳውጅ ልኮኛል። የሉቃስ ወንጌል ምዕራፍ 4 ቁጥር 18። በመንፈስ ቅዱስ የተቀባው ኢየሱስ ለድሆች መልካም ዜናን አምጥቷል። በምሕረት ዘይት ኀጢአታቸው የተሰረየላቸው ኀጢአተኛ የነበሩ ሰዎች ደስተኛ እንዲሆኑ አድርጓቸዋል። እነርሱም በተራቸው ሌሎችን ይቀቡ ዘንድ በቅድሚያ መንፈሳዊ ጸጋቸውን በተልእኮ ዘይት በመቀባት እንዲሄዱ በወንጌል ደስታ የተሞላ ዜና አመጣልን። ካህን ልክ እንደ ኢየሱስ ይህንን መልእክት በመላው ማንነቱ ያስተላልፋል። ከተቻለም አጠር ባለ መልኩ በሚሰብክበት ወቅት ይህንን ስብከት በደስታ በማድረግ እርሱን በጸሎት ወቅት ልቡን እንደነካ ሁሉ በተመሳሳይ መልኩም የእግዚአብሔር ቃል የሕዝቡን ልብ እንዲነካ ያደርጋል። እንደ ማንኛውም ዐይነት ወንጌላዊ ደቀ መዝሙር ካህን ሰዎችን ደስተኛ ሊያደርግ የሚችለው መልእክቱን በሁለንተናው ሲያስተላልፍ ብቻ ነው። ሁላችንም እንደምናውቀው ደስታ የሚገኘውና ለሌሎች ልናካፍለው የምንችለው ትናንሽ በሚባሉ ነገሮች አማካይነት ነው። መልካም ዜና የሚለው ሐረግ በተዘዋዋሪ ቅዱስ ወንጌል እንደማለት ይቆጠራል። እነዚህ ቃላት ወደ አንድ በጣም አስፈላጊ ወደሆነ ነገር ያመለክታሉ። ይህም በቅዱስ ወንጌል የሚገኝ ደስታ ነው። ቅዱስ ወንጌል መልካም ዜና የሆነበትም ምክንያት ሕልውናው ወይም ደግሞ ማንነቱ የደስታ መልእክት ስለሆነ ብቻ ነው። መልካም ዜና በቅዱስ ወንጌል ውስጥ የምናነበውና የምናገኘው እንቁ የሆነ ነገር ነው። ይህም አንድ ግዑዝ የሆነ ነገር ሳይሆን ተልእኮ ነው። ይህም አስደሳችና አጽናኝ የሆነ የወንጌላዊነት ደስታ ልምድ ላለው ማንኛውም ሰው ግልጽ የሆነ ጉዳይ ነው። ይህ መልካም ዜና የሚወለደው በቅባ ቅዱስ አማካይነት ነው። ኢየሱስ የመጀመሪያውን ታላቅ የሆነ የክህነት ቅባ ቅዱስን የተቀበለው በመንፈስ ቅዱስ አማካይነት በማርያም ማኅፀን ውስጥ በነበረበት ወቅት ነበር። የዚህም መልካም ዜና ብስራት ቅድስት ድንግል ማርያምን የምስጋና መዝሙር እንድትዘምር አነሳስቷት ነበር። እጮኛዋ የነበረውን የዮሴፍን ልብ በሚያስፈራ ዝምታና በእናቱ በኤልሳቤጥ ማኅፀን ውስጥ የነበረውን ዮሐንስ ደግሞ በደስታ እንዲቧርቅ አድርጎታል። በዛሬው ወንጌል ደግሞ የሉቃስ ወንጌል ምዕራፍ 4 ከቁጥር 16 እስከ 21 ማለታቸው ነው። ኢየሱስ ወደ ናዝሬት በተመለሰበት ወቅት መንፈስ ቅዱስ በእርሱ ላይ ወርዶ በደስታ ዘይት ሲቀባው እናያለን። በዚያች ትንሽ ከተማ ውስጥ የምትገኘውን ቤተ መቅደስ የመንፈስ ቅባት በደስታ ሲያድሳት እንሰማለን። መልካም ዜና የሚለው ሐረግ በአንድ ቃል ሲጠቃለል ወንጌል ይባላል። ቃሉ ራሱ በሚነገርበት ወቅት ሁሉ ደስታንና ምሕረትን በማምጣት እውነት ይሆናል። ድርድር የማያስፈልገው እውነት፣ ምንም ቅድመ ሁኔታ ያልተቀመጠበትና ለኀጢአተኞች ሁሉ የሚሰጥ ምሕረት፣ ግላዊ የሆነና ለሁሉም ክፍት የሆነ ደስታ የሚሉትን እነዚህን ሦስት የወንጌል ጸጋዎችን በፍጹም ማነጣጠል የለብንም። የመልካም ዜናው እውነት በመጽሐፍ መልኩ ታትሞ ምቹ በሆነ መንገድ በመቅረቡ ምክንያት በሰዎች ሕይወት ውስጥ ተጨባጭ የሆነ ቅርጽ የሌለው ተደርጎ ተቆጥሮ የሚወሰድ ውስብስብ ነገር አይደለም። የመልካም ዜናው ምሕረት ኀጢአተኞችን ከሥቃያቸው ውስጥ ለማውጣት እጁን የማይዘረጋና በለውጥ ጎዳና ላይ እንዲራመዱ የማይረዳቸው የሐሰት ትዕይንት ፈጽሞ ሊሆን አይችልም። በወንጌል የሚገኝ ደስታ በጣም ልዩ የሆነ ደስታ ነው። በጥቅሉ ደስታ የምልበት ምክንያት እንደየወቅቱ፣ እንደየግለሰቡና እንደየባህሉ መንፈስ ቅዱስ ለመግለጽ ፈቃደኛ በሆነበት መንገድ ላይ ተመስርተን ስንመለከት ደስታ በጣም ብዙና የተለያየ ዐይነት መልክ ያለው በመሆኑ የተነሳ ነው። ውድ ካህናት ወንድሞቼ፣ መልካም ዜና ሳይጎመዝዝ በአንጻሩም በደንብ በርክቶ መልካም ጣዕሙን ይዞ እንዲቆይ የሚያደርገውን የአዲስ አቁማዳ ገጽታ ወይም አምድ የሆኑትን ሦስት ነገሮችን ላካፍላችሁ እወዳለሁ። በቃና ዘገሊላ ሰርግ ወቅት የዮሐንስ ወንጌል ምዕራፍ 2 ቁጥር 6 ላይ ያለውን ማለታቸው ነው፣ የነበሩትን በድንጋይ የተሠሩ ጋኖችን እንደ መጀመሪያው የመልካም ዜና አምድ አድርገን ልንወስድ እንችላለን። በአንድ በኩል እነዚህ በድንጋይ የተሠሩ ጋኖች እመቤታችን ድንግል ማርያም ራሷ ፍጹም መሆኗን ያንጸባርቃሉ። ቅዱስ ወንጌል እንደሚነግረን አገልጋዮቹ እነዚህን የድንጋይ ጋኖች እስከ አንገታቸው ድረስ ውሃ ሞሏቸው። ማርያም ቀጣይነት ባለው ደስታ የምትሞላን አዲስ የሆነች አቁማዳ ናት። በወንጌል የሚገኝ ደስታ ልባችንን በመሙላት ኢየሱስን ለሚገናኙ ሁሉ ነፍስ እንዲዘሩ ያደርጋቸዋል። ሁለተኛው የመልካም ዜና አምድ ደግሞ አንዲት የሰማርያ አገር ሴት በእኩለ ቀን ፀሐይ ከእንጨት የተሠራ ማንጠልጠያ ያለው ውሃ መቅጃ ይዛ ልትቀዳ የሄደችውን ሴት ይመስላል። ይህም ወሳኝ የሆነና ተጨባጭ ሁኔታዎችን አስፈላጊ መሆናቸውን ለእኛ ይነግረናል። የሕይወት ውሃ ምንጭ የሆነው ጌታ ውሃ ከጉድጓድ ውስጥ አውጥቶ ጥሙን ማርካት የማይችልበት ሁኔታ ላይ ነበር። ስለዚህም ሳምራዊቷ ሴት በያዘችው የውሃ መቅጃ የጌታን የውሃ ጥም መቁረጥ ችላለች። በተጨማሪም ተጨባጭ በሆነ መልኩ ኀጢአቷን በመናዘዝም ጥሙን ቆርጣለች። የዚህችን ሳምራዊ ሴት ነፍስ በምሕረቱ በማናወጥ መንፈስ ቅዱስ በዚያች ትንሽ ከተማ የሚኖሩትን ሰዎች ሁሉ ኢየሱስ ከእርሱ ጋር እንዲኖሩ እስከ መለመን ድረስ እንዲደርሱ በመንፈስ ቅዱስ እንዲሞሉ አድርጓቸዋል። በሶስተኛ ደረጃ የምናገኘው የመልካም ዜና መገለጫ አምድ ጥልቀቱ ሊለካ የማይችለው ሰዎች ሁሉ ወደ እርሱ እንዲቀርቡ ያደረገው የተወጋው የኢየሱስ ልብ የዋህነቱ ትህትናውና ድህነቱ ነው። ከነርሱ የምንማረው ነገር ቢኖር ደስታን ለድሆች ማብሰር የምንችለው በክብር በትህትናና የዋ በሆነ መንገድ سنቀርባቸው ብቻ መሆኑን ነው። ወንጌላዊነት በትዕቢት ሊተገበር በፍጹም አይችልም። የእውነተኛነት አቋም ግትር ሊሆንም አይገባም። መንፈስ ቅዱስ የሚያስተምረንና የሚያውጀው የእውነትን አካታችነት ነው። መንፈስ ቅዱስ በማንኛውም አይነት ሁኔታ ውስጥ በመንገባበት ወቅት ለጠላቶቻችንም ምን ማለት እንዳለብንና በዚያም ወቅት እያንዳንዱን እርምጃ ብሩ በማድረግ ወደፊት እንድንጓዝ ያደርገናል። ይህም የዋህነትና አካታች ለድሆች ደስታን ይሰጣል። ኃጢአተኛውን ያነቀዋል። በክፉ መንፈስ የተያዙትን ሁሉ እፎይታን እንዲያገኙ ያደርጋቸዋል። ውድ ካህናት ወንድሞቼ፣ በእነዚህ ሶስት አቁማዳዎች ላይ በመናሰላስልበት ወቅትና ከነርሱ በመንጠጣበት ወቅት ሁሉ እመቤታችን በመላው ሕይወቷ ያንጸባረቀችውን ተጨባጭ የሆነ አካታችነትን በሳምራዊቷ ሴት ታሪክና በቃላት ሊገለጽ በማይችለው በመንፈስ ቅዱስ ትህትናና ከተወጋው ከኢየሱስ ልብ በሚመነጨው መልካም ዜና ቀጣይነት ባለው መልኩ ምልአት ውስጥ ሆነን እንድንገኝ መጸለይ ይገባናል። ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት በጸሎተ ሐሙስ ማታ በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘት ነበር። አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን።